the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ ሐምሌ 30 2009 ዓመተ ምህረት በአባዲና አካባቢ ታዳጊ ወንድ ልጆቻቸው የተደፈሩባቸው ወላጆች ሮሮና ብሶት እያሰሙ ነው።
ብዙ ነገር በቃ ምኞች ነበረ። ለነገ ጧሪ ይሆነኛል ብዬ ነበረ ምመኘው ማስበው። አሁን እንኳን ይህን እንዲያስጣሰ ጭረት ሊደበድበኝ ይመስላል። በቃ ልጅ በቃ ምን አይምሮውንም እኔም ተበላሽቷል። አይምሮ እሱም አይምሮው ተበላሽቷል። ወናችን ደካማ ስለሆነ ድሀ ስለሆነ እንደ ቆሻሻ ስለተቆጠር እሱም ሁሉ የሚያይልን ወገና ያጣ ነው።
ዛሬ እኔ መርዶ ይዞ ያወጣሁት አልቅሼም ከምቀብረውም ተናግሬም በማወጣውም የለም። ህግ ህዝብ ፍረደኝ፣ ህግ ፍረደኝ።
በምሽቱ ዝግጅታችን ሰፊ ዘገባ ይዘናል።
ጽዮን ግርማና
ሶሎሞን አባተንን ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዩናይትድ ስቴትስ በምስራቅ ዩክሬን ያለውን ሁከት አስመልክቶ ለመደራደር መልእክተኛዋን በቅርቡ ወደ ሞስኩ ትልካለች ስትል ሩሲያ ዛሬ አስታውቃለች። የሩሲያ ውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ይህን መግለጫ ዛሬ የሰጡት በማኒላ ከዩናይትድ ስቴትሱ አቻቸው ከሬክስ ቲለርሰን ጋር ተገናኝተው ከተነጋገሩ በኋላ ነው። ላቭሮቭ በዚህ መግለጫቸው የዩናይትድ ስቴትሱ ዲፕሎማት ከርት ፎከር በዩክሬን ከሩሲያው ተጠሪ ከቭላዲስላቭ ሱርኮቭ ጋር ይገናኛሉ ብለዋል። የሁለቱ መንግስታት ግንኙነት አስመልክቶ ከዩናይትድ ስቴትስ በኩል ወዲያውኑ የተሰጠ አስተያየት ግን የለም። 10 የደቡብ ምስራቅ እስያ ሀገሮች ውጭ ጉዳይ ሚኒስትሮች ለሰሜን ኮሪያ የሰጡት ማስጠንቀቂያ የዩናይትድ ስቴትስን መንግስት አቋም ያለሳልሳል ተብሎ ይጠበቃል። ቡድኑ በዚሁ ጊዜ ከፒዮንግያንግ ጋር ያለውን ግንኙነት ለመከላከልም ተስፋ ያደርጋል። አሲያን ተብሎም የሚታወቀው የደቡብ ምስራቅ እስያ ሀገሮች ውጭ ጉዳይ ሚኒስትሮች ሰሜን ኮሪያን ጨምሮ በኮሪያ ስላጤ እየናረ የመጣው ውጥረት ክፉኛ እንዳሳሰባቸው ገልጸዋል። በተለይ ያሳሰባቸውም ፒዮንግያንግ ባሳለፍነው ወር ያካሄደቻቸው የኑክሌርና ቦሊስቲክ ሚሳይል ሙከራዎች መሆናቸውን አስረድተዋል። ሰሜን ኮሪያ ይህን መሰሉን ተንኳሽ ሙከራ እንድታቆምና ሁሉንም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ግዴታዋን እንድታሟላ ቡድኑ ጠይቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ በማኒላ ከማያንማር ከጃፓንና ደቡብ ኮሪያ አቻዎቻቸው ጋር በተናጠል ተገናኝተው ተነጋግረዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት የመጀመሪያቸው በሆነው በዚህ የደቡብ ምስራቅ እስያ ጉብኝታቸው ከአሲያን ማኅበር አባላት ጋር ተገናኝተው ሲወያዩ በሰሜን ኮሪያ ላይ ጫናውን ለማጠናከር ይሠራሉ ተብሎ ይጠበቃል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በቬኔዙዌላ አዲስ የተመረጠው ምክር ቤት የሀገሪቱን ጠቅላይ አቃቢ ሕግ ከስልጣን ካባረረ ጥቂት ሰዓታት በኋላ የላቲን አሜሪካ የንግድ ማኅበር ቬኔዙዌላን ከአባልነቱ አስወጥቷል። ማኅበሩ በብራዚል የንግድ ማዕከል ከተማ በሳው ፓውሎ ከተሰበሰበ በኋላ የብራዚሉ ውጭ ጉዳይ ሚኒስትር አሎሲዮ ፌሬራ ለጋዜጠኞች ሲናገሩ በቬኔዙዌላ ግድያ ይቁም፣ ጭቆናው ያብቃ እያልን ነው። በሕዝቡ ላይ ይህን መሰሉ ሰቅጣጭ ሰቆቃ ሊደርስ አይገባም እንላለን ብለዋል። እስራኤል የአልጀዚራን የዜና ስርጭት ለማገድ ማቀዷን የመገናኛ ሚኒስቴር መስሪያ ቤቷ ዛሬ አስታውቋል። ሚኒስትሩ አዩብ ካራ ስለዚሁ ሲናገሩ የአልጀዚራ ጋዜጠኞችን የሥራ ፍቃድ ለመንጠቅ እፈልጋለሁ ብለዋል። ካራ በሀገሪቱ የአረብኛና እንግሊዝኛ የዜና ስርጭቶችን ለመዝጋት ተንቀሳቅሰዋል ሲል አልጀዚራ አስታውቋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢየሩሳሌም የሚገኙ የአልጀዚራ ቢሮዎችን እንደሚዘጉ ባለፈው ሳምንት ያስጠነቀቁት ሁከት ለመቀስቀስ ይሞክራሉ ሲሉ በመክሰስ እንደነበር ይታወሳል። ዮርዳኖስና ሳዑዲ አረቢያ በቅርቡ የአልጀዚራ ቢሮዎችን የዘጉ ሲሆን የአረብ ራቢጣ፣ ግብፅና ባህሬን ደግሞ ስርጭቱን አፍነዋል። በመጨረሻም ስፖርት። 16ኛው የዓለም አትሌቲክስ ሻምፒዮና ውድድር ዛሬ በለንደን ስታዲየም ለሶስተኛ ቀን ቀጥሏል። ከመሸ በተካሄደው የወንዶቹ ማራቶን ሩጫ ዘንድሮ በቦስተን ማራቶን ድል የተቀዳጀው ኬንያዊው አትሌት ጄፍሪ ኪሩይ የወርቁ ሜዳሊያ ወስዷል። የኢትዮጵያው ታምራት ቶላ በሁለተኛነት ገብቶ የብር ሜዳሊያ አግኝቷል። በሪዮ ኦሊምፒክ የናስ ተሸላሚው ታምራት ቶላ ዘንድሮ በዱባይ ማራቶን 2:04:11 መግባቱ አይዘነጋም። ዛሬ በ2:09:49 ደክሞት ካጠናቀቀ በኋላ የሕክምና እርዳታ እንዳስፈለገው ተገልጿል። ኢትዮጵያ እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ.ም ኤድመንተን ካናዳ ላይ በገዛኛ በራ ካሸነፈች ወዲህ በዓለም ሻምፒዮና ወርቅ አግኝታ አታውቅም። በትላንቱ የሴቶቹ 10,000 ፍጻሜ ላይ ግን በተደናቂዋ አልማዝ አያና የተመራው የኢትዮጵያ ቡድን ወርቅና ብር ወስዷል። የኦሎምፒክ ሻምፒዮኗ አልማዝ አያና ርቀቱን በ30 ደቂቃ ከ16.33 ሴኮንድ ያጠናቀቀችው ሁለተኛ የወጣችውን ጥሩነሽ ዲባባን በ47 ሴኮንዶች ግድም ቀድማ ነው። ኬንያውያኑ ኤግነስ ቲሮፕና በ10,000 የአፍሪካ ሻምፒዮኗ አዲስ አፕሮት የሦስተኛና አራተኛነትን ቦታ ወስደዋል። ለሰዓቱ ያሉን ዜናዎች በዚሁ ይጠናቀቃሉ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 30 2009 ዓመተ ምህረት ምሽት ፕሮግራም ነው።
አቶ ቴድ አለማየሁ ለዩናይትድ ስቴትስ ኮንግረስ አባልነት ይወዳደራሉ።
ይዘናቸዋል።
አብራችሁን ቆዩ።
ወደ መጀመሪያው ቅንብራችን እናልፋለን። አሁን በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ አባዲና እየተባለ በሚጠራው አካባቢ በአንድ መንደር ውስጥ የሚኖሩ የሰባት ታዳጊ ወንድ ልጆች ወላጆች የመደፈር አደጋ ለደረሰባቸው ልጆቻችን የሕክምናና የሥነ ልቦና አገልግሎት የሚሰጠን አጣን፣ ልጆቻችንንም የምናደርስበት ግራ ገባን እያሉ ነው። በልብስ አጥባና በጽዳት ሥራ የተሰማሩና የሚገኙት እጅግ በከበደ ድህነት ውስጥ መሆኑን የሚናገሩት እናቶች በዚህ ኑሮ ላይ ይህንን ሁኔታ እንዴት እንደምንቋቋም ግራ ተጋብተናል ብለዋል። እነዚሁ በልጆቻቸው ላይ ጥቃት እንደ ተፈጸመ የሚገልጹት ወላጆች ሕፃናቱን በመድፈር የተጠረጠረው ወጣት በእስር ላይ እንደሚገኝና መዝገቡ ውሳኔ ሳያገኝ አንድ ዓመት መቆጠሩን ገልጸዋል። በወረዳው በሴቶችና ሕፃናቶች ጉዳዮች ላይ የሚሰሩ ወጣቶች ሕፃናቱ በደረሰባቸው አደጋ መጎዳታቸውን ማየታቸውን ገልጸው 5 ሕፃናት መደፈራቸውን የሚያረጋግጥ የሕክምና ማስረጃ አይተናል፣ እርሱም ለፍርድ ቤት ተያይዟል ብለዋል። ተከታዩ የጽዮን ግርማ ዘገባ ሁኔታውን በስፋት ይዳስሳል።
ይህንን ዘገባ ለማጠናቀር በርካታ ሰዎችን አነጋግረናል። በሰነድ የቀረቡ መረጃዎችን ተመልክተናል። የመኖሪያ መንደሩንም የጎበኙ ሰዎች አነጋግረናል። ካገኘነው መረጃ ለመረዳት እንደቻልነው አዳጊ ልጆቻችን የወሲብ ጥቃት ተፈጽሞባቸዋል በሚል ለፖሊስ ያመለከቱ እናቶች ቁጥር 7 ነው። ነገር ግን ፖሊስ አጣርቶ መዝገቡን ፍርድ ቤት የወሰደው ቁጥር የተወሰኑትን ብቻ ነው። ድርጊቱን በልጆቹ ላይ ፈጽሟል በሚል የተከሰሰው ተጠርጣሪ ወጣት 19 ዓመቱ ነው። በማረሚያ ቤት በእስር ላይ የሚገኝ በመሆኑና ጉዳዩን በፍርድ ሂደት ላይ ያለ በመሆኑ ስሞችን ከመግለጽና በዝርዝር ጉዳዮች ላይ ዘገባ ከማቅረብ ተቆጥበናል። ይህ ዘገባ ለመዳሰስ የሚሞክረው እነዚህ ወንድ ሕፃናት የጾታ ጥቃት ደርሶባቸዋል ከተባለ በኋላ በመንደራቸውና በትምህርት ቤት እያጋጠማቸው ነው የተባለውን የመገለል ጥቃት ነው። በጉለሌ ክፍለ ከተማ በተለምዶ አባዲና ጀርባ እየተባለ በሚጠራው አካባቢ የምንኖር ድህነት ያጎሳቆለን በልብስ አጠባ፣ በእንጀራ ጋገራ፣ በቤት ጽዳት፣ በፈትልና በቀን ስራ የምንተዳደር የአንድ መንደር ሰዎች ነን ይላሉ ወላጆች። ልጆቻቸውም ባንድ አካባቢ ነዋሪ እንደሆኑና የስድስት የሰባት የስምንትና የዘጠኝ ዓመት ተቀራራቢ ዕድሜ ላይ የሚገኙ ወንድ ሕፃናት እንደሆኑ ይናገራሉ። ወላጆቹ እንደሚሉት ድርጊቱን ፈጽሟል የተባለው ተጠርጣሪ የ19 ዓመት ወጣት ነው። በዛው መንደር ውስጥ የሚኖሩ የአንድ ሰፈር ልጅ ሲሆኑ በኑሮ ደግሞ ከሕፃናት ወላጆች የኢኮኖሚ አቅም ሻል ካለ ቤተሰብ የመጣ እንደሆነ ይገልጻሉ። መንደራቸውም ሰዋራ የሆነ ግቢና ገደላ ገደል አካባቢ መሆኑን ጠቅሰው ግንቦት 7 2008 ዓ.ም አንዲት እናት በልጃቸው ላይ ያልተለመደ ነገር ሲፈጸም እጅ ከፍንጅ ይዣለው ብለው ለፖሊስ ማሳወቃቸውን ይናገራሉ። የኚህን እናትም ሆነ የልጃቸውን ማንነት የመደበቅ ኃላፊነት ስላለብን እናት አንድ ብያቸዋለሁ። እኚህ እናት እንደሚሉት ልጃቸው 7 ዓመቱ ነው። የቀን ስራ ሲሰሩ ስለሚውሉ ከትምህርት ሰዓት ውጪ ሰፈር ውስጥ ወጥቶ ከጓደኞቹ ጋር ቢጫወትም የከፋ አደጋ ይደርስበታል ብለው አስበው እንደማያውቁ ተናግረዋል። አደጋው ደረሰ ከተባለበት ጀምሮ ልጃቸውን ለማሳከምም ተረጋግቶ ትምህርቱንም እንዲቀጥል ለማድረግ ከሌሎች እናቶች ጋር በመሆን ያልሞከርነው ነገር የለም ይላሉ።
ወላጆችን ደካማ ስለሆነ ድሃ ስለሆነ እንደቆሻሻ ስለተቆጠር እሱ ሁሉ የሚያይልን ወገን ያጣ ነው። እኔ ሮጣለሁ ደከመኛልል ማያትን ደከመኝ ሰለቸኝ አትልም። እንሮጣለን ተሰሚነት ነው ያጣ ነው።
በድህነት ምክንያት ነው ይህ ችግር የደረሰብን ብላችሁ የምታምኑት ለምንድን ነው?
መፍትሄ አጣንበት ድሃ በመሆናችን ነው። እነዚህ ህይወታቸው ነው፣ በቃ ህይወታቸው ለዘላለም ነው የጨለመባቸው። የሀብታም በር ቢሰበር መጠው ይቀርጣሉ፣ ያንን ይከታተላሉ። እኛ ግን እንደምን የታየን መሰለሽ? እንደ ቆሻሻ እንደሚጣል ገንዳ። እነዚህ ልጆች ነገ ሀገር ያገለግላሉ። ማያስብ ህዝብ ላይ ነው ያለ ነው። እኛ
ልጆች አሁን በምን ሁኔታ ላይ ይገኛል?
በጭንቀት ላይ ነው። ህይወት የላጥፋ ነው። በቃ ሰፈር ለማቃጠል ራሱ እሳትና በርበሬ ለቆ ሰፈሩ እንዲቃጠል የሚፈልግ ነው። ለምን ከህብረተሰቡ የማጋለል ከትምህርት ቤትም እድል አጦ፣ ትምህርት ቤት ሁሉ መግባት አጦ፣ ሌላ ክፍለ ከተማ ነው የኔ ልጅ የሚማረው። ትምህርት ቤት ፎርም ሞልቼ ጨርሼ አልቀበልሽም ብሎ ነው ያባረረኝ። ማስረጃ ሁሉ በእጄ አለ፣ በእጄ ይዤዋለሁ።
መደፈራቸው በህክምና ተረጋግጧል? ህጻናቱ?
አዎ፣ የአምስቱ በህክምና ተረጋግጦ የአምስቱ አሁን ፍርድ ቤት ያውቀዋል። የሌሎቹ አይታወቅም። የሌሎች አምስቱ በትክክለኝነት የመደፈሩ ወንጀል ታውቆ ነው አሁን ፍርድ ቤት ስነድ። የአምስቱ ብቻ ነው የሚጠራ፣ የሌሎች አይጠራም።
ማን ነው መደፈራቸውን ያረጋገጠው? የትኛው ሆስፒታል ነው?
ጥቁር አንበሳ።
ይህን ማስረጃ ጥቁር አንበሳ ሆስፒታል ሰጥቷችኋል ለእናንተ?
አዎ፣ በትክክል የተደፈረበት ማስረጃ ጥቁር አንበሳ ነው የሰጠልን።
አሁን ልጁ በአግባቡ ህክምና አግኝቷል?
ምንም ያገኘው የዚያን ጊዜ ብቻ ጥቁር አንበሳ የኤችአይቪ የልጁ ምናልባት የተፋርጉት አለበት እንዳይተላለፍ የኤችአይቪ የአንድ ወር መድኃኒት ብቻ ሰጡኝ እንጂ ከዚያ ውጭ ምንም ነገር ያገኘሁት ነገር የለኝም። እኛ ሀገር ድክመታችን ምን ላይ እንደሆነ ይሄን እንደሁ የሚወርሱት እኔ አላውቅም። ይህን እንደሁ የሚያስወርሱት ለሀገራችን የምትረከበው ዜጋ የተሆነ እኔ አላውቅም። ልጄ እኔ የሰው ቤት ልጅ አጥቤ ነው የማሳድገው፣ የሰው ፍርፋሪ አምጥቼ ነው የማበላው። ልጄ ተምሮ ከፍተኛ ደረጃ ይደርስልኛል የምለው በቃ ተስፋ የመቁረጥ አልቆርጥም። የምን ነው የምታገለው? እስካሁን ድሮስ ባቱ ጡረታ ወጡ አያስም በሽተኛ ነው ሆስፒታል ገብቶ ነው አሁን የወጣ እጢ ሶስት እጢ ያለበት አይችልም ተብሎ ነው የወጣ። አባቱ በሽተኛ ነው፣ ቤት ነው የሚውለው።
ልጆት በቆይታ የመረጋጋት ባህሪ አላሳየም።
እሱ ራሱ ወንጀል ሊፈጥም ሲል እኔ የማረጋጋው ባለኝ አቅሜ በቃ ትታሰራለህ አንተ፣ ይሄ ቀፋፊ ነው፣ ይሄ አይደረግም። አየሁ በሰንሰለት ታስሮ እንደታሰራ አንተም ትታሰራለህ። ምንም ነገር እንዳሰራ የማረጋጋት ነው እድል የምሰጠው እንጂ እሱ ህይወት የላጥፋ ከዚህ ሰፈር እንሂድ በቃ ሲጫወቱ ልጆቹን የመገለል ጠባይ ነው ያለው። የሚያሳየኝ ጠባይ የሽንቱን ሆነ የምኑ እናት ነኝና ገመና አሸሽጋለሁ፣ ግን ከልጆች ጋር የመገለል ጠባይነቱን ወጥቼ እንደ እናትነቴ ሳይሆን ሰላም አይጫወትልኝም።
ወላጆቹ በልጆቻቸው ላይ ተፈጸመ የሚሉት ድርጊት ከመቼ ጀምሮ ይፈጸም፣ ለምን ያህል ጊዜ ሲፈጸም አያውቁትም። ልጆቻቸውም ለወላጆቻቸው አልተናገሩም። ያልተናገሩበትም ምክንያት ለፍርድ ቤት አስረድተዋል ብለዋል ወላጆቹ። እናት ሁለት ያልኳት ሌላኛዋ የስድስት ዓመት አንድ ልጅ ያላት እናት ናት። በየሰው ቤት ልብስ እያጠበችና እንጀራ እየጋገረች ልጇ እንደምታሳድግ ገልጻልኛለች። እናቷ ግን ልጇን ይጠብቁላት እንደነበርም ተናግራለች። በመጨረሻ በልጄ ላይ የተፈጸመውን ድርጊት በዚህ መልኩ አወቅኩ ትላለች።
ፖሊስ ጣቢያ ሪፖርት ሲያደርጉ ማለት ነው እነዚያ የተደፈሩት ልጆች እታሌም እታሌም አለበት ብለው ተናገሩ። የዛ ሰዓት ደግሞ የኔ ልጅ ታሞ ነበረና ልናሳክም ይዘን ስንሄድ ያው አንዴ እንዲህ ከንጽህና ጉለት ነው ምናምን አሉ ሐኪም ቤት ጨርሻ ልጅ ስንሰማ እንዲህ መደፈር ነው ምናምን ተባለን።
የልጁ አያት በበኩላቸው በልጁ ላይ አንዳንድ ምልክት አይተው እንደነበር ገልጸው ግን ከህመም የመጣ መስሏቸው ጤና ጣቢያ ወስደውት እንደነበር ይናገራሉ።
እኔ እንዲህ ስስት ምስል ምንድን ነው ይህ ነገር እያልኩኝ ነበረ።
በኋላ እንደዛ ከሆነ በኋላ በዳይፐር በምን እየተጠቀመ ነበር የሚታከመው? አሁን ልጅ ጨባል ተነሴ ስዳብሰው ምላጭ ሳስጥለው ሰንቂ ይዛል። ከዛ ደግሞ ተርፎ ጨባሽ የእሳት መቅረጫ እሷን ደብቆ ሰብሮ መኪና ስር እስል ሲቆጠ ሰው አገኘው። አሁን ርቄ እንዴት አድርጌ እንዲያስኝ አባ ብዬ ምን ብዬ እሺ ሽርሽር ውሰጅኝ አባት የማነው አባት ብልኝም እያለ በጣም ነው ያስቸግረኛል። ያሉ አባት ነው ያሳደኩት። በጣም የታወቀው
በምን አይነት ኑሮ ውስጥ ነው የምትኖሩት? እስቲ የኑሯችሁን ሁኔታ ንገሩኝ።
እኔ ጠጠፈትን አለውኝ እጅ ስራ ሰራለኝ። የለት ጉሮሮች ነው የምጠቀመው።
ምንድን ነው እንደ እርሶ አሁን ይሄ ልጅ ቢያገኝ ብለው የሚሉት?
ያው ሕክምና ማለትም ስለ ልቦናው እንዲያገኝ እንዲረጋጋልኝ እንደው ትንሽ ለወጥ ያለ ነገር ቢያገኝ ልጄም እንታር።
እናት ሁለት ያልኳት የዚህ የስድስት ዓመቱ ታዳጊ እናት ልጇ ከደረሰበት ጥቃት በተጨማሪ ተረጋግቶ ትምህርቱን መማር እንዳልቻለ በሰፈር ውስጥና በትምህርት ቤት እየደረሰበት ያለው መገለልን መቋቋም እንዳልቻለ ትገልጻለች።
ጎበዝ ተማሪ ነበረ። ማንም ነበረ የሚደውል በቃ ሁሉም ሻሸሹት። ከትምህርት እንደካማ ሲሆን ማለት ነው በቃ የሌለ ነበር። ምንም በቃ ራሴ መሆኑን የሚያጠውት እናትም ያው በሽተኛ ነት ምንም ጤና አይለቅም። በቃ እሷ ራሷ በቃ የምትሆነውን መረጣች። በቃ ምንም በቃ ምን ብይ ልንገር ከንግግሩ መታሽ ብታይ ልጆቹ እንዴት እንደሚሆኑ በቃ ሰፈር ውስጥ እንዴት እንደሚሆኑ የሰፈሩን ሁኔታ ብታይ በቃ በጣም ታዝኛለሽ። እኔ ከምናገር የብለጥ ማለት ነው።
እናት ሶስት ያልኳት ሌላዋና ልጇ 7 ዓመቱ እንደሆነ የገለጸችልን እናት ይህን ነገር ከማወቋ በፊት ልጇ ቀደም ብሎ ታሞ እንደነበር ትናገራለች።
እኔ ያላወቅኩትም ቆሰለ የሰፋሁት በአንተ ነበር። እሱ የፈቀፈቀው መሰለኝ ኳስ ይወዳል፣ ኳስ ይጫወት። አፍ የቆሰለ ከትምህርት ቤት ምግብ ስለሚበላ እዛ ምችም ብሎት መስሎኝ ሐኪም ቤት ይዤ ሂጅ ያለው። ይዤ ስሄድ ምንድን ነው ስላቸው የሞክሲን ሰጡት። አይበላ አይጠጣ አያወራ በጨው የዘፈዘፍኩ ምን እያልኩ ኧረ ይሄ አደጋ ነው ውሰጂዋልኝ ጎረቤት ስወስደው ጉድፍ ነው ብሎ አሞክሲን ሰጡኝ። አሞክሲን መውሰድ አልቻለም። ሽቶ ምናምን ፍንድሻ አሉኝ። ጎረቤት የጓደኛ አምጥታ ሽቶ ነፋች በተኛበት።
አሁን ልጁ በምን ሁኔታ ላይ ይገኛል?
ሰገር አይቆጣጠርም፣ ሽንት አይቆጣጠርም፣ ምግብ አይበላም፣ ይጮሃል፣ ያለቅሳል። በዚህ ደረጃ ነው። ፓምፐርስ ቋጥሬ አሁን በፓምፐርስ ቋጥር ነበር ያሳክከዋል። ሲም ያሳክከው እሱ ራሱ ስቅቅ ሲልብኝ ላስቲክ ገዝቼ በፎጣ ነው ማስተኛው።
ትምህርት ቤት ይሄዳል?
አዎ ይሄዳል። ትምህርት ቤት ይሄድ ነበረ። ልጆች እንዲህ ተደረገ እንዲህ ያደረጉ ብሎ ይሉኛል። እማኔ ባልማር ብሎ ሲለኝ አይ የዘንድሮ ተማሪ የሚቀጥለው አላህ ያቀልሃል ይበል ብዬ ለአስተማሪም ሂጄ ተናግሬያለሁ። የክፍል ኃላፊም ተናግሬያለሁ። ተራሱ የሚቀመጡ ነበረ ልጆችም እንደዚህ ብላችሁ አትበሉ ብለ አስተማሪም ተናግሬያለሁ። ሽንትም ሰገራም ሲለቅም የእሷ እንደዚህ ችግር ስላለበት ነው ብዬ ተናግሬያታለሁ። ከግቢም ወጥቶ አየር ያለበት ጋር ብቻውን ሲናገር ተናግሬያታለሁ። ይሄ ችግር አለበት ሞራል ስጡ ብዬ ተናግሬያታለሁ።
ግን ትምህርት ቤቶቹ ምን አረጉለት?
ልጆች እንዲህ የሚልህ ማን ነው? እንደዚህ የሚያስጨንቅህ ማን ነው ብለውታል። ይሁን የሚቀጥለው እዛ ትምህርት ቤት አልማርም ብለውኛል። ፍርድ ቤት ደግሞ ሂደን ምንም ትክል ያገኘን ነገር ስለ ልቦና ብላ ስንናገር ምንም ነገር ያገኙ ወረዳ 9 ስንሄድ ክፍለ ከተማ፣ ክፍለ ከተማ ስንሄድ ወረዳ 9 እንደዚህ ሲያመላልሱን።
ስለዚህ አሁን ልጆቹ ምንድን ነው የሚያስፈልጋቸው ትላላችሁ?
አንደኛው ስለ ልቦና፣ ሁለተኛ ደግሞ ወተት ነገር አጥሚት ነገር ከሆነ እነሱም ሲሰጡን መረቅ ነገር አጥሚት ነገር ፈሳሽ ነገር ስጧቸው ነው የሚሉ። እንኳን አጥሚት እንሰጣ እኛ የጠራ እንኳን የቧንቧ ውሃ እንኳን አናገኝም። ግማሽ ጥጣት ፈትላ ነው፣ ግማሽ የሰው ቤት ልብስ አጥባ ነው፣ ግማሽ ጽዳት ሰርታ ነው። ይሄ ነው ግማሽ የልጅ እናት ነው። ምንም የው እንደጠብቆ ነው። ሚረባም አንድም የለም። ሁሉም ችግርተኛ ነው።
ምን ተሰማሽ አንቺ እንደ እናት ይሄ ነገር ሲያጋጥም?
ጥሩ እንጀራ እንኳን አላጎረስኩት ልጅ እንደዚህ ሲሆን ምን ይሰማኛል? የኔም ህይወቴ ላጠፋ ነበረ። እንግዲህ እኔ ልጄ ነገ ሀገር ተሸካሚ ሆኖ ይጠብቀኛል የሚለው ልጅ ጥሩ አስተሳደግ አስልግ ህይወትን ተበላሽቶ እንዲህ ሲሆን ራሴ ህይወት ሻጥፊያት ነው የሚለኝ ሳየው በወንድሞቹ ሳየው እንዲህ ሲሆን ማታ ሲብን ብድግ ብሎ ሲነሳ እናሳለሁ። ባለቤቴ ምስኪን ነው ድንጋይ ተጠግሬ የማመጣው። እንደውም አሁን ጨካኝ ሁኔ ተዋህጄ ነው እንጂ ጓደኞቹ እንዳትቀላቀል ጎረቤት እንዳትቀላቀል ይሄ ተበላሸ ልጅ ነው ብለው ሲሉት አንዳንድ ህይወት ሻጥፊ አጥፊ ነው ቢለኝ እንጂ እኔ ምን የሚሰማኝ ነገር ሲያወላ ድፍረደኝ በእኛ ይብቃ እንጂ ምን ይላለው ብለሽ ነው ይህ ዛሬ እኔ መርዶ ሄዶ ያወጣሁት አልቅሼም ከምቀብረውም ተናግሬም በማወጣውም የለም። ህዝብ ፍረደኝ፣ ህግ ፍረደኝ።
ወላጆቹ እንደሚናገሩት ሁኔታው ይፋ ከተደረገ በኋላ እሱም በሚል ጥቆማ ጥቃት ደረሰባቸው የተባሉ ህጻናት 9 እንደነበሩ ነው። ሁለቱ ቤተሰቦቻቸው ለፖሊስ ሳይናገሩ ልጆቻቸውን ይዘው አካባቢውን ለቀው ሄደዋል። ካመለከቱት ከሰባቱ ውስጥ ደግሞ አምስቱ ብቻ ናቸው መጥሪያ ደርሷቸው ፍርድ ቤት የቀረቡት ብለዋል። አራተኛዋ እናትም በተመሳሳይ አስቀድማ እንዳላወቀች ትናገራለች። አሁን ልጇ ከኩዮቹ ተገልሎ እንደሚገኝም ትገልጻለች።
በቃ ልጄ እንደፊት አይደለም። በቃ ምን ብዬ ልንገርሽ? እኔ ቃላት ያጥረኛል። መናገር እንኳን ብዙም አልችልም። ጎረቤት ሁሉም ያመናጭቋል። እንደፊት ሁሉም መጫወት አይችልም። ብቻው ነው የሚጫወተው። እንደፊት አይደለም። በፊት በጣም ነበረ ሰፈር ሰው የሚወደው። አሁን እንኳን ሰፈር ሰው የቤት ክራይ እንኳን በሰፈር አለ ብለው የሚቀንስ ለፌጄ ስጠይቃ የምታከራየው ቤት እንኳን አላከራይም ብላ ከለከለችኝ። በዚህ የመጣ ማለት ነው። በፊት እንደዚህ አልነበረም። ሁሉ በጣም ይወደው ነበረ። ግን አሁን ያለበት ሁኔታ ያው ሰፈር ሰው በቃ ማንም አያስጠጋቸውም፣ አይገቡም። ራሳቸው ገለልተኛ ሆኖ ነው በቃ የሚጫወቱት።
ለምንድን ነው የተጎዱት?
ደግሞ
ለምንድን የተጎዱት እነሱ ሆነው ለምንድን ነው ሰው የሚያገላቸው?
እኔ እንጃ፣ እኔ አላውቅም። በቃ እንኳን አይደለም የቤት ኪራይ አጥተናል በእነሱ እየመጣ ማለት ነው።
አምስተኛዋ እናት ተስፋ ቆርጫለሁ አሉኝ።
እኔ በቃ በጣም ሀሳቤ ምኞቴ ብዙ ነበር። በፊት ደግሞ ብዙ ራሱ በጣም ጸባይተኛ ነበር። ሰው ቀና ብሎ አይ ነበረ እና ደግሞ በቃ ተስፋ ነበረ። እንደሱ አንደኛ አንድ ልጄ ነው እና ብዙ ነገር በቃ ምኞት ነበረ። ለነገ ጠዋሪ ይሆነኛል ብዬ ነበረ ምመኘው ማስበው። አሁን እንኳን ይህንን ሊያስቀጠ ጭራሽ ሊደበድበኝ ይመስላል። በቃ ልጅ በቃ ምን አይምሮውንም እኔም ተበላሽቷል። አይምሮ እሱም አይምሮ ተበላሽቷል። በቃ ሰው ቀና ብሎ ሁሉም ሰው ይወደው ነበረ። አሁን ራሱ ይሄ እኮ ባለጌ ልጅ ነው፣ ይሄ እኮ እንዲህ የተደረገ ልጅ ነው እያሉ በቃ ጎረቤቱ ራሱ ብታይ ገለልተኛ እያደረጉት ውስጤ ራሱ ቆስሏል። እኔ ምን ብዬ ልንገርሽ? በቃ ያው የእናት ነገር ታውቂያለሽ። እንግዲህ ምን ልበልልሽ? በጣም ብዙ ተስፋ ነበረኝ። በቃ ተስፋዬ ተቆረጠ።
ልጆት ቢያገኝ የሚፈልጉት ነገር አለ በሕክምና ወይም ሌላ ነገር? እስቲ ለልጆት ምንድን ነው አሁን ልጄ ሊያገግም ይችላል ብለው የሚያስቡት?
አቅምም የለኝም ደግሞ እኔ ምንም ማድረግም የተመጣጠነም ነገር ገዝቼ ማብላትም አልችልም። እኔ የሰው ልብስ እያጠፉ ነው የምኖረው። ባለቤትም ደካማ ነው፣ ጥበቃ ነው የሚሰራው። በዛ ላይ የቤት ክራይ እየከፈልን ነው የምንኖረው። ያ የሚሰራው የቤት ክራይ ነው። እኔ ራሱ ተሯሩጬ ልብስ ምናምን አጣጥቤ ነው የምኖረው። የእሱም ደግሞ ይሄን ብዬ አስፈላጊ የእሱ የሚገነባ ነገርም ደግሞ መግዛትም አልችልም። ምንም አቅምም የለኝም። በቃ ዝም ብዬ ማየትና ማልቀስ ብቻ ነው በቃ።
ዘገባው ከጥቂት ሰከንዶች በኋላ ይቀጥላል። ዝግጅታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል።
በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና
ሶሎሞን አባተንን
አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
ጽዮን፣ ቀደም ሲል ወደ ጀመርነው ዘገባሽ እንመለስ።
አስራ ስምንት ዓመት እንደ ሞላት የነገረችን ስንታየው ሽመልስ ጉለሌ ክፍለ ከተማ ወረዳ 9 እኔ በምኖርበት ሰፈር ነው ትላለች። በወረዳው በሴቶችና ሕጻናት ውስጥ በበጎ ፈቃደኝነት እንደምትሰራ ገልጻ ይህንን የልጆቹን ሁኔታ ከሰማች በኋላ ከወላጆቹ ጋር በርከት ያሉ ቦታዎች አብራ እንደሄደች ትናገራለች። የተሰጣቸውም ሆነ ያገኙት አገልግሎት በቂ አይደለም ትላለች። በተለይ አሁን በአካባቢው የተገለሉ ልጆች ሆነዋል ብላለች። አንደኛው ልጅ በቅርቡ አንደኛ ክፍል መግባቱን ምክንያት በማድረግ ዝግጅት አዘጋጅተውለት እንደነበረም ትገልጻለች።
ደስ እንዲለው ተብሎ ያው እንጀራ ምንም ነገር መሰራቱ አይቀርም። ያው ህፃን ስለሆነ ይጓጓልና ማለት በዛ ሰዓት እዚህ የተደፈረው ልጅ አይደለም እየተባለ ነው የሚታለፈው ሁላ ማለት ነው። ለማህበረሰብም ድክመት አለ በጣም ማለት ያው የትምህርት ቤት የሚሰዎች አስተባብሬ ብር አሰባስበን የምርቃቱን ስራ ለልጆቹ ልብስ ምናምን እንዲሽርሽር ምናምን ይዘናቸው የምንሄደው ማለት ነው። ከትምህርት ቤቱ ከዳይሬክተር ጀምሮ እስከ አስተማሪዎች እስከ ጽዳት ሰራተኛ ድረስ እግዚአብሔር ይስጣቸው። ያው እኔንም ያበረታቱኛል።
እንደሚገባኝ ግን ልጆቹ ከኛ በላይ የሆነ ጠንካራ ድጋፍ ነው የሚያስፈልጋቸው ትላለች። ሌላው ለህጻናቱ ድጋፍ እያደረገ የሚገኘው ወጣት አነጋግር ያለው ወንደ ሰናበራ ይባላል።
አሁን የያዘው አንድ ወረዳ አንድ ቀበሌ ነዋሪ ነን እና እነዚህ ይሄ የተፈጠረባቸው ሰዎች ደግሞ እኛ ፕሮጀክት አለ የሆነ ድጋፍ የሚሰጥ በህጻናት ላይ የሚሰራ ፕሮጀክት፣ እዛ ፕሮጀክት ውስጥ ተደጋፊ ናቸው። ተደጋፊ ስለሆኑ ሳይሆን ደግሞ እኔ የቀበሌ የአካባቢ ልጆች ነዋሪዎች ናቸው። ወላጆቹ እንደነገሩሽ አሁን አመት ከሁለት ወር አልፎታል። እውነት ለመናገር አሁን በዚህ ሰዓት ላይ እንባቸው ደርቆ ችግራቸውን ተለማምደውት ነው እንጂ ከዚህ በፊት የዛሬ አመት ከሁለት ወር በፊት ብታያቸው እነዚህ ወላጆች በቃ ነርቨስ ሆነው ራሳቸውን በቃ ጨርቃቸውን ጥለው አብደው ምናምን ነው። አሁን ያው ችግር እያለፈ እየቆየ ሲመጣ ባትረሽውን የምትለምጁ ነገር አለ እንጂ አሁን እንባቸው ደርቆ አይናቸው ሟሽሾ ነው የምታያቸው። እውነት ለመናገር እነዚህ ሰዎች በጣም የሚያሳዝኑ ሰዎች ናቸው።
ወንደሰን ህጻናቱ አንድ ጊዜ የመደፈር አደጋ ከደረሰባቸው እነሱም ተመሳሳይ ጥቃት ይፈጽማሉ ተብሎ በማህበረሰብ ውስጥ እንደሚታሰብና ከዚህ የተነሳ መገለል እንደሚደርስባቸው ይናገራል።
አንደኛ ይኸውልሽ የግንዛቤ ችግር አለ። ያው አካባቢው ላይ በጣም የዝቅተኛ ቤተሰብ ነው ያለው፣ በኑሮም በእውቀትም ማለት ነው። አንድ ማንም ቤተሰብ ያበላሹብናል ብለው ስለሚያስቡ ከእነዚህ ልጆች ጋር እንዳትውሉ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱ ላይ ተገልግለዋል። ትምህርት ቤት የሁለት ወላጆች ትምህርት ቤት ይቀየር ተብሎ ሌላ ትምህርት ቤት ሲገቡ ሁሉ ነገር አልቆ ጨርሰው ምን ብለው ፎርም ሞልተው ሊገቡ ሲል አሀ እነዚህ የተደፈሩ ልጆች ናቸው እንዴ እዚህ ትምህርት ቤት አይገቡም ተብሎ እነዚህ ልጆች በአሁኑ ዓመት ጥቅምት አልፎ ነው ትምህርት የጀመሩት። የሚማሩበት ትምህርት ቤት እስከ ማጣት ደርሰዋል። አይደለም አካባቢ ላይ ከህፃናት ጋር እስከ መዋል የሚማሩበት ትምህርት ቤት እስከ ማጣት፣ ወላጅ ከነሱ ጋር ሲ አተ ከዚህ ጋር ተዋል ብዬ የለ ና እያለ እየተቆጣ እንደገና የቤት ክራይ ሊከራዩ ሲሄዱ ደግሞ ያንቺ ልጅ ባለጌ ነው ያንቺ ልጅ እንደዚህ ነው እየተባለ በጣም አስቸጋሪ ደረጃ ላይ ነው የደረሱት። በቃ እንደ ኢትዮጵያ እየታዩ አይደለም። እነዚህ አውቀው ፈቅደው ወደው የገቡበት ይመስል በጣም ተገልነዋል። ይህ ምንድን ነው አሁን ወረዳው ክፍለ ከተማው ድጋፍ አድርጎ ግንዛቤ አካባቢ ላይ ያለውን ህብረተሰብ ጠርቶ እነዚህ ሰዎች ወደው አይደለም ተገደው ነው ብሎ ግንዛቤ ቢፈጥር ህብረተሰቡ ላይ ህብረተሰቡም ይሄ ማግለሉ ምኑ ይቀራል። ግን እዛ ጋር ትልልቅ ሰዎች የመንግስት አካላት ኃላፊዎች ላይ ድጋፍ ሳይደረግ እዚህ ጋር ዝቅተኛው ህብረተሰብ ድጋፍ ያደርጋል ይረዳል ማለት ደግሞ ዘበት ነው።
ዶክተር ብርሃኑ ከበደ በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በወንዶች ህጻናት መደፈር ዙሪያ ከሁለት ዓመት በፊት አንድ ጥናት መስራታቸውን ይናገራሉ። በጥናቱ ውጤት የታየውም በአስሩ ክፍለ ከተሞች ለጥናት ከተጠቀሙባቸው የህጻናት መደፈር ቁጥር ውስጥ 10% ወንድ ህጻናት እንደሆኑ ይናገራሉ።
የሚደርሰው ችግር ደረጃው ይለያያል። መጠነኛ ችግር አለ። ለጊዜ ደግሞ በብዛት ሪፖርትም ስለማይደረግ ሰፋ ያለን ችግር ይኖራል። ልክ እንደ ማንኛውም በሴቶች ላይ እንደሚደርሰው ጾታዊ ጥቃት የአባላዘር በሽታዎች፣ ሌሎች ነገሮችም ተላለፉ ይችላሉ። እንደዚህም ደግሞ እዛ አካባቢ ባለው አካላዊ ቦታ ላይ የሚደረገው ጉዳቶች መሰንጠቅ፣ መድማት፣ አንዳንድ ነገሮች አካላዊ ጉዳቶች ሊኖሱ ይችላሉ እና ደረጃው እንደ ጉዳቱ መጠን ሊወሰን ይችላል ማለት ነው።
10% ማለት ከየትኛው ቁጥር ነው?
ወሲባዊ ጥቃቶች በአዲስ አበባ ከተማ ውስጥ በአስሩ ከተማ ያለውን ሁኔታ ለማጥራት ሞክሬ ነበር እና በዛን ጊዜ ኮስተርኩት ናሙናዎች ውስጥ 10% ያህሉ በወንዶች ላይ የደረሰ ሰው።
ከእናቶች መሀል ሆስፒታል ወስደነው ነበረ ሌላ ነገር የታመመ መስሎኝ አላወቅኩም የሚል እናት አለ። አሁንም ድረስ ደግሞ እንደታመሙ ናቸው ልጆቹ የሚልም እናት አለ። እና ይሄ ነገር በሕክምና እንዴት ነው የሚታየው? ህጻናት ላይ ሲያጋጥም ወደ ሕክምና ሲመጡ አይታወቅም ወይ? የሕክምና ባለሙያዎች አይለዩትም ወይ ይሄን ነገር?
እንደ ጥቃቱ አይነትና ደረጃ ይለያል። አንዳንድ ጊዜ ብዙ አካላዊ ወይም በፊት ታሞች አካባቢ ወይም ደግሞ በዛ በአካላዊ አካባቢ ላይ ብዙ ጉዳት ሳይኖር ማስፈጠን ይችላል። አንዳንድ ጊዜ ደግሞ መጠነኛ አካላዊ ቦታዎች ላይ የመሰንጠቅ ወይም ደግሞ አንዳንድ ጉዳቶች ሊደርሱ ይችላል። አንዳንዴ አልፎም ተርፎ ደግሞ የከፋ ጉዳትም ሊኖር ይችላል። ስለዚህ እንደ ጉዳቱ ደረጃና መጠን በሚመጡ ጊዜ አይን የሚታይ ነገር በብዛት ላይኖርም ይችላል። ግን እንደ ጉዳቱና እንደ ጥቃቱ አይነት ሁኔታና መጠን ሊለያይ ይችላል። ነገር ግን በመጀመሪያ ይሄ ጥቃት ደርሶብኛል ተብሎ ወዲያው ሰው ከመጣ የምናገኛቸው መረጃዎች ይኖራሉ። አንደኛ በጣም ከፍተኛ ከላይ ጉዳት ባይኖርም በዛው ጥቃቱ በደረሰበት አካባቢ መቅላሽ፣ መሰንጠቅ፣ አንዳንድ ደግሞ ፈሳሾች መገኘት እንደዚህ ነገሮች ማስረጃውን ሊያጠናክሩም ይችላል። ብዙ ጊዜ ይሄ ማስረጃው ላይገኝ የሚችለው ዘግይቶ በሚወጡበት ጊዜ ነው። ቶሎ በ72 ሰዓት ባነሰ ጊዜ ውስጥ የሚመጡ ሰዎች ላይ የደረሰው ጉዳት መድረሱን የሚያሳዩ ፍንጮች ወይም ደግሞ መረጃዎች ሊገኙት የሚችልበት ሁኔታ የተሻለ ይሆናል። ቶሎ ሲመጡ ማለት ብዙዎቹ ቶሎ አይመጡም፣ ነገሩን ሪፖርት አያደርጉም። አንዳንዶቹም ቆይተው ታጥበው መረጃውን አጥፍቶ ይመጣሉ። እነዚህ ነገሮች ናቸው እንችል እንትን የሚያደርጉ ቶሎ ቢመጡ አንዳንድ እይታውንም በሚጨምሩ መሳሪያዎች ተጠቅመን ያለውን የጉዳት ደረጃ እንዳመጠት እንዳለበት ሁኔታ በመጥቀስ የጉዳት እንትን የማሳየት የሚቻልበት ደረጃ መጨመር ይቻላል።
ቶሎ የማይመጡት ለምንድን ነው?
እኔ እንግዲህ ብዙዎቹ አሁን ያየነው በሰባ ሁለት ሰዓት ቶሎ የመጡት እንግዲህ በወንዶችም በሴቶችም ላይ የሰራው ስላስ ላይ የሚፈጅ ውጤት ነው። ብትሉ በሰዎች ሳለይ መጡት የተለያዩ መረጃዎችን የማግኘቱ ሁኔታ ይቻል ነው። ሁሉም አይነቶች እንግዲህ አንደኛ ይሄ ትሉ ራሱ በተሰውታ ትንሽ የመገለል ነገር ስለሚያስደርግባቸው ጉዳቱን ሪፖርት የማድረጉ ባህሉም አለመኖሩ፣ ህብረተሰቡ እንግዲህ ትንሽ በዚህ ጉዳይ ላይ ንቃተ ሌላውም መጨመር መቻል አለበት። ከሚደረጉትም ሪፖርት ከሚደረጉትም ደግሞ አልፎ ወደ ህግ ደረጃ ብለን በትክክሉ ሄደው መፍትሄ የሚያገኙትም ትንሽ ናቸው እና ይህን አትሪሽኑ ስናይ ብዙ ውጣ ውረዶች አሉት እና በዛ ይመስልና አትሪዎች የሚያሳዩት ጣቶች ብዙዎቹ ቶሎ ሪፖርት አይደረጉም። ደግሞ በኋላ አስበው ነገሩን አስመስለው ወደ ሪፖርት የሚያድጉበት ጊዜ አብዛኛው ጊዜ መረጃው ጠፍቷል።
ይህንን እንዴት መከላከል ይቻላል የሚል በጥናቱ ላይ የተካተተ ነገር አለ።
እኔ የመጀመሪያው ነገር እንግዲህ የህብረተሰቡን ካሰቢና መጨመር ነው፣ ማስተማር ነው። ልጆች የሚውሉበትን ቦታ ለቃ ተጋላጭ የሚያደርጉ ሁኔታዎችን አንዳንድ እንደዚህ ነገሮችን ለመከላከል እንግዲህ የመጀመሪያው ስራ ህብረተሰቡን ለማስተማር እና ንቃተ ህሊናውን የሚመጣ እንደዚህ ጥቃቶች ለሚያጋልጡ ሁኔታዎችም ሆነ ቦታዎች፣ አጓጉል ቦታዎች፣ የተለያዩ ቦታዎች ከነዚህ የሚርቁበት ሁኔታ ማስተማር እና ንቃተ ህሊና መጨመር የመጀመሪያው ስራ። ይህ ሰፊና ትልቅ ስራ ያስፈልገ ይመስለኛል። ሌሎችም ብዙ አገላጭ ሁኔታዎች አሉ። እነዚህን አጋቱ በፕሮግራም ደረጃ መስራት አንድ ይሆናል። ሁለት ነገሩ አንድ ደግሞ ከሆነ ቶሎ በጊዜ ሁኔታዎችን ሪፖርት ማድረግ አስፈላጊውን ማረጃ ማሰባሰብ እና ትክክለኛውን ሕክምና እርዳታ ካገኙ በኋላ ደግሞ ይህንን መረጃ ውስጡ ይሄ ያጠቃው አካል ትክክለኛውን መፍትሄ ማግኘትም አንድ ኢምፖርታንት ትክክል ነገር ነው። አንድ ጥረት ላይ እንዳየነው ብዙ ጊዜ ይሄ አካላዊ ጥረት በአካል ላይ ስነድ በሆነ ይሄ ሳይኮሎጂካል ጠባሳው ቶሎ አይገኝም እና ለዚህም ስነልቦና እንትን ያስፈልጋቸዋል። ነገር ግን ይሄ ያጠቃቸው ሰው ትክክለኛ ተይዞ ትክክለኛ ስለተፈረደበት ሲያዩ ግን ራሱ አንድ ደህንነት ነው እና መረጃ ላይ ማሰባሰብ ነገር ትልቅ ትኩረት የሚሰጥበት።
ራሄል ገብረ መስቀል ወጣት የስነ ልቦና ባለሙያ ናት። ለሁለት ዓመታት በበጎ አድራጎት ድርጅት ውስጥ ስታገለግል ቆይታ አሁን የእርቅ ማዕድ ለተሰኘ ፕሮግራምና በበጎ ፈቃደኝነት የማማከር አገልግሎት የሚሰጥ ቡድንን ተቀላቅላለች።
3 ወር ሊሆነኝ ነው እዛ ስራ ከጀመርኩኝና እስካሁን ወደ 5 ልጆች አሉ እኔ ጋር የሚመጡት። በልጅነታቸው እንደዚህ አይነት ጥቃት ደርሶባቸው ማንንም ሳያማክሩ ይዘው ታድገው ከዛ በኋላ ደግሞ ሌላ ችግር ውስጥ ገብተው ሳይኮሎጂካሊ በጣም ተጎድተው አሁን ገና ወደዚህ የመጡ አሉ። ወደ 5 የሚሆኑ እኔ ጋር የሚመጡ እንኳን ማለት ነው። ግን በልጅነታቸው ነው ይሄ ጥቃት የተፈጸመው። ግን ለማንም ሳያማክሩ ወደ ሌላ ነገሮችንም ገብተው በዚህ ውስጥ ያሉ አሉ። እስካሁን የመጡት እኔ ጋር ለማንም ሲናገሩ አትሰሚም። ነገ ራሳቸው ይዘው ቤተሰብ አያውቅም፣ ጓደኛም የላቸውም። ራሳቸውን አግልለው ደብቀው እየኖሩ ነው ያሉት።
ህጻናቶቹ የ6፣ የ7፣ የ8 ዓመት ህጻናት ናቸው። በአንድ ሰፈር ውስጥ የሚኖሩ ህጻናት ናቸው እና ስነ ልቦናቸው ላይ ችግር እንደተከሰተ አካላቸውም ላይ ችግር እንደተከሰተ ነው እና እነዚህ ህጻናት ከዚህ ውስጥ አሁን ከደረሰባቸው አደጋ ለማገገም ምን ቢደረግላቸው ነው የሚሻሻሉት ትያለሽ?
እኔ መጀመሪያ ሀሳብ የምሰጠው መጀመሪያ ቢታከሙ ነው። በምንም ብሎ ሰውም ረድቷቸው ሆኖ ቢታከሙ ቢታዩ፣ ከዛ በኋላ ደግሞ ሳይኮሎጂካሊ መታከም እንዳለባቸው ያው ሰውም ድሀ ሰፈር ከሆነ እንደዚህ አይነት እውቀት ከሌለም ወደ ሳይኮሎጂ መሄድ ወደ ህክምና መሄድ አይታሰብም። ዝም ብሎ አፍናቸውን የሚያስቀምጧቸው ማንም የሚረዳቸው እንኳን ከሌለ ያው ያወቀ ሰው ለምሳሌ እኛም እንደዚህ አይነት ነገር እየሰራን ነው። መርዳት ካለብን መርዳት ነው ያለብን።
ጉዳዩን በተመለከተ ተይዟል ወደ ተባለው ጉለሌ ክፍለ ከተማ ፖሊስ ደውዬ ነበር። የክፍለ ከተማው የወንጀል ትራፊክ አደጋ ምርመራ ኃላፊ ኮማንደር ታሪኩ ጉዳዩ በልደታ ከፍተኛ ፍርድ ቤት የህጻናትና ሴቶች ጉዳይ ችሎት የተያዘ በመሆኑ መዝገቡ ውሳኔ ሳያገኝ በዝርዝር ጉዳይ አስተያየት መስጠት እንደማይችሉ ገልጸውልናል።
ያው ተጠርጣሪ ማረሚያ ቤት ነው ያለው፣ ገና ውሳኔ አላገኘም። በፍርድ ሂደት ላይ ያለ ኬዝ እንደሆነ ነው ያለውን ነገር ተረዳሁት። አስተያየት ለመስጠት ምክንያቱም ያው ተጠርጣሪው አንቺ እንደምትገምቺ እንደምትችው ነፃ ሊባል ይችላል፣ አሊያም ደግሞ ጥፋተኛ ሊባል ይችላል። ይሄ ባለበት ሁኔታ ብዙ አስተያየት ለመስጠት አስቸጋሪ ነው የሚሆነው። ያ ተጠርጣሪው እስር ላይ ነው ያለ። እዛ አካባቢ ላይ ያሉ ሰዎች ስለሆኑ በአንድም ሰው ላይ በአንድ ልጅ ላይ ብቻ የተፈጸመም ስላልሆነ በኬዙ ክብደት አንጻር ፋይቶን ዋስትና ተከልክሎ እዛው በፍርድ ቤት ማረሚያ ቤት ቆይቶ ሂደቱን በውሳኔ ደረጃ እንዲታይ የተወሰነውና ከዛ ሰዓት ድረስ ያለው ነገር ውሳኔውን ሳይታይም አስቀድሞ እንዲህ ነው ብሎ ለማለት ስለሚያስቸግር ይህን ያው መጨረሻ ላይ ውሳኔ ከተሰጠ በኋላ መገለጽ ያለበት ነገር ካለ ሊገለጽ ይችላል። በዛን ሰዓት
በዩናይትድ ስቴትስ የሚገኘው ሜዮ ክሊኒክ የህክምና ኮሌጅ የነርቭና የስነ አእምሮ ህክምና ፕሮፌሰር ዮናስ እንዳለገዳ እንዲህ ያለ የወሲብ ጥቃት የሚደርስባቸውን ህጻናት ወንዶች ለማከም ለብቻ እውቀት ያላቸው ሰዎች እንዳሉ ይናገራሉ።
እነዚህ ህጻናት እንደዚህ አይነት ጥቃት በሚደርስባቸው ጊዜ ከፍተኛ የመረበሽ፣ እንቅልፍ የማጣት፣ የመደናገጥ፣ ድብርት ውስጥ መግባት፣ ፍርሃት፣ ከፍተኛ ፍርሃት እና ትልቅ ግራ መጋባት ውስጥ ይገባሉ። ምክንያቱም ከትልልቅ ሰው የሚጠብቁት ህጻናት ፕሮቴክት እንዲያደርጓቸው፣ እንዲጠብቋቸው፣ እንዲንከባከቧቸው ነው እንጂ እንዲህ አይነት አደጋ ያደርሱብናል ብለው አይጠብቁም ህጻናት። ስለዚህ ያልተጠበቀ ነገር በሚመጣ ጊዜ ይከላከለናል፣ ይጠብቀናል፣ ይንከባከበናል ብለው የሚጠብቋቸው ትልልቅ ሰዎች ያን በማድረግ ፈንታ ጥቃት ሲያደርሱባቸው ዲስኢሉዥንመንት ይሉታል ፈረንጆቹ፣ ከፍተኛ የአንጎል መረበሽ ውስጥ ይገባሉ። እና እንደዚህ ሲሆኑ አንዳንዴ በመድኃኒት ለስድስት ወርም ለአንድ አመትም ሊታከሙ ይችላሉ። ስለዚህ ዋናው ከሁሉ የስነ ልቦና አዋቂዎች የሚያደርጉት በተለያየ ዘዴ ይህንን ነገር ለማከም፣ የመንፈስ ጠባሳውን ለማከም የሚያደርጉት ነው። ሌላው ደግሞ መድኃኒት በመስጠት ድብርት ወይም ከፍተኛ ጭንቀት መንፈስ ለስድስት ወር ወይም ለአንድ አመት ወይም ከዛም በላይ መድኃኒት በመስጠት የሚያከሙት ነው። ኢትዮጵያ ውስጥ እኔ እስከማውቀው ዶክተር ምኒልክ የሚባሉ የሳይኪያትሪስት የሕክምና ባለሙያ ናቸው። ሜዲካል ዶክተር ናቸው። አዲስ አበባ ነው ያሉት እና ውጭ ሀገር ሄደው ሰልጥነዋል በህጻናትን በማከም። ምናልባት እነዚህ ቤተሰቦች እኚህን ሐኪም ወይም የእሳቸው ጽሕፈት ቤት ያለው የካቲት ሆስፒታል ነው መሰለኝ የሚሰሩት፣ እሳቸውን ቢያገኙ ወይም የእሳቸውን ረዳቶች ያነጋግሩ ጥሩ ይመስለኛል።
ከጥቃቱ በኋላ መገለል ይደርስባቸዋል የተባለውን አንስቼላቸው ነበር ለፕሮፌሰር ዮናስ።
ይሄ መቼም ሁለት በደል ነው ለእነዚህ ህጻናት። አንደኛ የጾታ ጥቃት ደረሰባቸው፣ ሁለተኛ አሁን ደግሞ የመገለል አደጋ ውስጥ ገቡ። ይሄ አሳዛኝ ነው። እነሱ የሚያስፈልጋቸው ሕክምና እና ሰፖርት ድጋፍ ነው እንጂ ማግለል ማ ከድጡ ወደ ማጡ ነው። እና ምናልባት ህዝባችን ይህንን ነገር የሕክምና ባለሙያዎች፣ በአካባቢ ያሉት የስነ ልቦና ባለሙያዎች፣ የኢትዮጵያ ስነ ልቦና ባለሙያዎች ማህበርም ካለ የኢትዮጵያ ሕክምና ማህበር፣ ሌሎችም የህብረተሰብ መሪዎች ተባብረው ይህንን ህብረተሰቡን በእንደዚያን ነገር ማስተማር የሚያስፈልግ ይመስለኛል። እና ልጆቹን ማከምና መደገፍ ነው እንጂ የባሰ ከድጡ ወደ ማጡ የሚከት ነገር ማድረጉ ትንሽ ያሳዝናል። እና ምናልባት ሰውም ደግሞ ሆነ ብሎ ሳይሆን ምናልባትም የመረጃ ማጣት ከመረጃ ማነስ ሊሆን የሚችል ይመስለኛል። እና ምናልባት ይህንን ነገር የጤና ጥበቃ ሚኒስቴር የስነ አእምሮ የሜንታል ሄልዝ ክፍል ምናልባት ይህንን ነገር ሊያየው የሚገባ ይመስለኛል። የኢትዮጵያ የጤና ጥበቃ ሚኒስቴር የስነ አእምሮ ክፍል መሪው ከዋሽንግተን ዲሲ ሄዱ በጣም ችሎታ ያላቸው ስነ ልቦና የዶክተሬት ዲግሪ ያላቸው ልምድ ዋሽንግተን ዲሲ ብዙ አመት የሰሩት ዶክተር ተድላ ወልደ ጊዮርጊስ የሚባሉ እሳቸው ምናልባት ይህንን ኢንተርቪው ከሰሙ እርግጠኛ ነኝ ይህንን ነገር የሚከታተሉት ይመስለኛል። ወይም ለእሳቸው ለባልደረቦቻቸው ይህንን ነገር እንዲከታተሉ የሚጠይቁ ይመስለኛል። ይሄ አሳሳቢ ጉዳይ ነው።
የህጻናት ወላጆች የጠየቁትም ይህንን ነው። ለተጎዱ ልጆቻቸው ተገቢ የሆነ ሕክምናና የተፋጠነ ፍትህ የሚሰጣቸው አካል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጥሩ ዘገባ ነበር ጽዮን። የሕክምናና የስነ ልቦና ባለሙያዎቹ እንደመከሩት የህብረተሰቡን የግንዛቤና የንቃት ደረጃ ማሳደግ፣ ማሳወቅ እጅግ ጠቃሚ መሆኑን እኛም አጽንኦት ልንሰጥበት እንወዳለን። አድማጮች እንድትሳተፉ እንጋብዛለን። አሁን ወደ ተከታዩ ቅንብር እንለፍ።
ዓለም አቀፍ ትብብር ለኢትዮጵያውያን መብት ለፊታችን ቅዳሜ ካሰናዳው ዝግጅት ጋር ተያይዞ ሰለሞን አባተ ከትብብሩ የቦርድ ሊቀመንበር ከአቶ ታማኝ በየነ ጋር ያደረገው ቃለ ምልልስ የመጨረሻ ክፍል ነው። ተከታዩ
አቶ ታማኝ እንግዲህ የፖለቲካ ድርጅት አይደለም ይሄ ኢትዮጵያውያን ለማገዝ የተቋቋመ ነው ብለኛል። እኔ ከዚህ በፊትም እንደዚሁ በተለያዩ ጊዜዎች እርዳታ ስትሰጡ ተከታትያለሁ በመገናኛ ብዙሃን። በአንዱ አጋጣሚ ላይ እኔ ራሴ ተገኝቼ አይቻለሁኝ ለአይኦኤም ድጋፍ በላካችሁበት ጊዜ ወደ ኢትዮጵያ። ለመሆኑ ከኢትዮጵያ መንግስት ጋር በቀጥታ ለመስራትስ ሐሳብ አላችሁ?
ፈቃደኛ ከሆነ በሚገባ።
ምን ማለት
ለምሳሌ በአሁኑ ጊዜ የጣና ሐይቅ ችግር ላይ ነው የሚል ዜና እንሰማለን። ውጭ ያለ ነው በርካታ ኢትዮጵያውያን የመስራት ይሄንን አደጋ የመከላከልና ያቅማችን አስተዋጽኦ ማድረግ እንፈልጋለን። መንግስት በቅንነት መተባበር ከቻለ በውጭ ሀገር የአረም የዚህን የአረም መንቀያም ይሁን ሌላ ኬሚካልም ይሁን መግዛት የሚያስችል አቅም ስላለ በትክክል ለዚህ ስራ በተጠያቂነት መንግስት አደርሳለሁ የሚል ከሆነ ለምን አናደርገው? እኛ በኢትዮጵያ ውስጥ ረሃብ አለ፣ መንግስት የለም ይላል፣ እኛ ግን መረጃ ይደርሰናል። በቅንነት ያን ማድረግ ከተቻለ በውጭ እርዳታ የሚሆን ታዛቢዎች ባሉበት ለረሃብተኛው ማድረስ የሚቻል ከሆነ ፈቃደኛ ነን። ኢትዮጵያውያኖች ተባብረን ዳቦ ለሚፈልግ ዳቦ፣ ውሃ ለሚፈልግ ውሃ ብንሰጥ ደስ ብሎን ነው የምናደርገው። ይሄ የፖለቲካ እምነታችን መቀየር አለ። የምንደክመው የምንለፋ የፖለቲካ አቋምም አለን የምንለው እኮ አገር ቤት ያለው ኢትዮጵያዊ በእኛ ደረጃ ባይኖር እንኳን የተሻለ ነገር እንዲያገኝ ነው። ውሃ ብናቀር ዳቦ ብናቀር የምንፈልገው ይህንን ነው። ከዛ ያለፈ የሚጠየቁ ጥያቄዎች በፖለቲካ ድርጅቶችና በፖለቲካ እምነት ባላቸው ሰዎች የሚጠየቁ ጥያቄዎች አሉ። ግን እንደ ዜጋ ደግሞ ኢትዮጵያ ውስጥ ላለው ችግር፣ ረሃብ፣ ሌላም ነገር አስተዋጽኦ ማድረግ እንድንችል መንገዱ ቢከፈት ፈቃደኛ ነን።
እስካሁን ያደረጋችሁ ጥረት የጀመራችሁት ስራ አለ? በዚህ በኩል
እያደረግነው አለ። ባለመታደል ግን አሁንም ቅድም እንደተናገርኩት ለምሳሌ እንደኔ አይነቱ የፖለቲካ እንቅስቃሴ በማድረግና የኢትዮጵያን መንግስት በመቃወም የምታወቅ ስለሆነ ከእኔ ጋር የሚደረግ ግንኙነት ሁሉ በሽብርተኝነት ወይም በጸረ ኢትዮጵያ መንግስት ተደርጎ ስለሚታይ በይፋ እንደዚ አይነት ነገሮች ማድረግ አልቻልንም። ግን በተመሳሳይ ለምሳሌ ኢትዮጵያ ውስጥ በተፈጠሩ ችግሮች ላይ እርዳታ አድርገናል። ያን ያደረግነው ግን እየተደበቅን ነው። ባለመታደል መልካም ነገርን ለማድረግ ተደብቀን ነው የምናደርገው። ማለት ለምሳሌ በቆሼ የደረሰ አደጋ አለ። ለማንም ሳንናገር የተወሰኑ ቤተሰቦች መርዳት ይችለናል። በኦሮሚያና በአማራ ክልል ልጆቻቸው ወይም ቤተሰቦቻቸው ለተገደሉባቸው እርዳታ አድርገናል። ያ ማለት ግን ጸረ መንግስት እንቅስቃሴ እያደረግን አይደለም። እንደ ኢትዮጵያዊ ባህል ለሞተባቸው ሀዘን ደርሰናል፣ ለቅሶ ደርሰናል፣ እንዲቋቋሙ እርዳታ አድርገናል። ይሄ አድርገናል፣ ግን ስናደርግ ተደብቀን። ይሄ የሆነው ግን ባለመታደል ነው። እንደ ዜጋ ይሄን ማድረግ የኢትዮጵያ መንግስት ፈቃደኛ መሆን ነበረበት ብያምናል።
አቶ ታማኝ፣ መቼም በዚህ እንቅስቃሴያችሁ ውስጥ ብዙ ድጋፍ እንዳላችሁ ከኢትዮጵያውያንም ከሌላ በኩልም ግልጽ ነው። ይህንን ያህል እንቅስቃሴ ስታደርጉ፣ ገንዘብ ስታሰባስቡ፣ ስታገኙ፣ የምትሰጡት የምትልኩት ገንዘብ እጃችሁ ላይ ሲኖር፣ ቅድም የተጠያቂነት ጉዳይ አንስተህ ነበርና በኢትዮጵያ መንግስት በኩል ካለ ብለህ ነበርና በእናንተስ በኩል ምን ያህል ተጠያቂነት አላችሁ? ምን ያህል ግልጽ ናችሁ? ሰውስ ለእናንተ ገንዘብና ድጋፍ ሲሰጥ ምን አምኖ ነው የሚሰጣችሁ?
እኛን የሚያምነን ባደረግ ነው ስራ መርምሮ ነው። እኛም ለደጋፊዎቻችንና ገንዘብ ስናሰባስብ ለሰጡን በበቂ ሁኔታ ያደረገውን እንገልጻለን። ግን በሌላ በኩል ደግሞ አንዳንድ ችግሮች አሉ። ቀደም ሲል እንደነገርኩ የአንዳንዶቻችን በዚህ ድርጅት ውስጥ መሳተፍ እንደ መንግስት ተቃዋሚ ተደርጎ ስለሚወሰድ ከእኛ ጋር ግንኙነት ያላቸው አገር ቤት ውስጥ ቢታወቁ አደጋ ላይ ስለሚወድቁ ሁሉንም ያደረግነውን ነገር በይፋ መግለጽ አንችልም። ግን ማንኛውም የድርጅቱ አባል ወይም ደግሞ አስተዋጽኦ ላደረገው በትክክል በቦታው ድረስ ሄደን እርዳታ በተደረገበት አካባቢ ተወካዮቻችን ባሉበት በዲቴል ያደረግነውን ነገር እናስረዳለን። በሌላ በኩል ደግሞ ያሰባሰብነውን ገንዘብ ያወጣነውን ወጪና ወይም ቀሪም ገንዘብ ካለ ኦዲተር የሚመረመርና ይፋ የሚደረግ ስራ ነው የሚሰራው።
እና ለማን ነው ይህንን ሪፖርት የምታቀርቡት? ለማን ነው ተጠያቂነታችሁ እናንተ?
ለህዝቡ ነው። ለህዝቡና በአባልነት ተመዝግበው ገንዘብ እርዳታ ላደረጉ በተረፈ
ማለት አባላት አሏችሁ ማለት ነው?
አዎ፣
ከቦርድ አባላት ሌላ ያሉ አባላት የምትሏቸው አሏችሁ?
አሉ፣ ከመላው ዓለም ከደቡብ አፍሪካ ጀምሮ አውስትራሊያ፣ ካናዳ። አሁን
እሱን ጥያቄ ላነሳ ነበረ። ቀጥሎ ግሎባል አላያንስ ናችሁ እናንተ። ቦርዳችሁ ላይ ደግሞ እንደማየው አሜሪካ ውስጥ ያላችሁ ኢትዮጵያውያን ናችሁ ያላችሁት። አንተ፣ አቶ በትሩ ገብረ እግዚአብሔር፣ አቶ ዳኛቸው ተሾመ፣ ፕሮፌሰር አቻምየለህ ደበላ፣ ዶክተር አክሎግ ቢራራ፣ ወይዘሮ መዓዛ ሁንዱማ፣ አቶ ደጀኔ አሳየ፣ አቶ ተፈራ ደምሴ፣ አቶ ዳንኤል አርጋው፣ አቶ ፀሐይ ደመቀ፣ አቶ አበራ ሲሳይ፣ በዩናይትድ ስቴትስ ውስጥ በተለያዩ ግዛቶች ሴቶች ውስጥ የምትኖሩ ሰዎች ናችሁና ምንድን ነው ግሎባል የሚያደርገው የእናንተን ነገር? ወይ ምንድን ነው ዓለም አቀፍ የሚያደርገው?
ዓለም አቀፍ የሚያደርገን በመላው ዓለም ያሉ አባሎች አሉን። ቀደም ሲል እንዳልኩት ድርጅቱ ሲቋቋም ከመላው ዓለም ቀደም ሲል እንዳልኩት ከአውስትራሊያ፣ ከደቡብ አፍሪካ፣ ከአውሮፓም ከሌሎችም በቴሌኮንፈረንስ መጥተው ዝርዝር ሐሳባችንን ገልጸን በአባልነት ተሳትፈው በየአካባቢያቸው ገንዘብ አሰባስበው ለኛ ልከው በዛ መሰረት ነው ለአይኦኤምም ለወርልድ ቪዥንም ለተለያየም ድርጅት እርዳታ ያደረግነው። በተመሳሳይ እነዚሁ በግራስሩት ደረጃ ያሉ አባሎቻችን ባሉበት እያንዳንዱ ወጫችንን አስረድተን ለነሱም በበቂ ደረጃ መረጃው ደርሷቸው አፕሩቭ የተደረገና አካውንት እናደርግ የነበረው በዚህ መልኩ ነው። አሁን ግን አንተ እንዳልከው የምናጠናክረው ዋናው ምክንያት ከመላው ዓለም እንዲሆን ሲቋቋም ቀደም ሲል እንዳልኩት በድንገተኛና በተፈጠረው ችግር ብቻ ስለተቋቋምን፣ ያም ሆኖ ቦርዶቹ አሁንም አሜሪካ ውስጥ በተለያየ ስቴት ነው የምኖሩት። ለምሳሌ በካሊፎርኒያና በእኛ መካከል እንኳን የሶስት ሰዓት ልዩነት አለ። ግን በሳምንት አንድ ቀን የማይቆም ሁልጊዜ ስብሰባ አለን በቴሌኮንፈረንስ። አሁን በአውሮፓና በአውስትራሊያ በሌላ ባሉት ላይ ተመሳሳይ ነገር ለማድረግ አስቸጋሪ ነበር። ድርጅቱም በትክክል ካዋቀር ነውና ቀደም ሲል እንዳልኩት የራሱ ቢሮ የራሱ ሰራተኞች በሚኖርበት ሰዓት እነዚህን ችግሮች ያቀለን ከመላው ዓለም ሁሉም የሚሳተፍበት መንገድ እናመቻቻለን።
አቶ ታማኝ በየነ የግሎባል አላያንስ ዓለም አቀፍ ትብብር ለኢትዮጵያውያን መብት የቦርድ ሊቀመንበር፣ ለሰጠኝ ማብራሪያ በጣም አመሰግናለሁኝ። አድማጮቻችንንም ወደ ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ ዶት ኦርግ ወይም ዲፌንድ ኢትዮጵያንስ ዶት ኦርግ ገብተው ማንነታችሁን ይበልጥ እንዲያውቁ በዚሁ ማሳሰብ እፈልጋለሁኝ። እኛም ወደፊትም እንግዲህ እንቅስቃሴዎቻችሁን እየተከታተልን ለሕዝብ እናሳውቃለን። በጣም አመሰግናለሁ አቶ ታማኝ።
አቶ ሰለሞን በጣም አመሰግናለሁ። የአሜሪካ ድምፅ የአማርኛ አገልግሎትንም ይህን እድል ስለሰጠኝ ከልቤ አመሰግናለሁ። እግዚአብሔር ይስጥልኝ።
ደህና
ጥሩ ውይይት ነበር ያደረጋችሁት ሰለሞን። አድማጮች፣ የዚህ ውይይት ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ታገኙታላችሁ። የካሊፎርኒያው አቶ ቴድሮስ አለማየሁ ከአንድ ዓመት ተኩል በኋላ በሚካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ለዩናይትድ ስቴትስ የተወካዮች ምክር ቤት እንደራሴነት ይወዳደራሉ። የአማካይ ዘመን ምርጫ ማለት በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በተካሄደ በሁለት ዓመቱ የሚካሄዱ የተወካዮች ምክር ቤት፣ የስቴቶችና የተለያዩ የአካባቢ ስልጣናት ምርጫና የዩናይትድ ስቴትስ ሕዝብ በተለያዩ ጉዳዮች ላይ የውሳኔ ሕዝብ ድምፁን የሚሰጥበት አጠቃላይ ምርጫ ነው። የእጩ እንደራሴ ቴድ አለማየሁ የምረጡኝ ዘመቻን አስመልክቶ ሰለሞን አባተ ሎስ አንጀለስ ከሚገኘው ዘጋቢያችን ዳንኤል አርጋው ጋር ተነጋግሮ ነበር። እንሆ ሙሉ ጥያቄውና መልስ።
የዩኤስ ዶክተርስ ፎር አፍሪካ የተሰኘው ግብረ ሰናይ ድርጅት ዳይሬክተር እና የ2018 የአሜሪካ ምክር ቤት እጩ ተወዳዳሪ አቶ ቴድ አለማየሁ በዚህ በምዕራብ ካሊፎርኒያ ሎስ አንጀለስ ከተማ የምረጡኝ ቅስቀሳ ዘመቻ ጀምሯል። በዚህ ይፋዊ የቅስቀሳ መርሃ ግብር ላይ ከተለያዩ ተቋማት የተውጣጡ የሕግ ባለሙያዎች፣ መምህራን፣ የሲቪል ተቋማት እንዲሁም እዚህ በሎስ አንጀለስ ከተማ የሚኖሩ በርካታ ኢትዮጵያውያን በመገኘት ለምክር ቤት እጩ ተወዳዳሪ ለአቶ ቴድ አለማየሁ ያላቸውን አጋርነት አሳይተዋል። ገና በ15 ዓመቱ ወደዚህ ወደ ዩናይትድ ስቴትስ እንደመጣ የሚናገረው አቶ ቴድ አለማየሁ ለዚህ ለዩኤስ ኮንግረስ ምክር ቤት ለህዝብ ተወካዮች ምክር ቤት ለመወዳደር እንደው ያነሳሳበትን ምክንያት እና ቢመረጥ ለማህበረሰቡ ሊያደርግ ያሰባቸውን አጠቃላይ የስራ መርሃ ግብሩን በይፋ አስረድተዋል። ለአብነትም ሲገልጽ በሎስ አንጀለስ ዲስትሪክት 37ን ወክሎ እንደሚወዳደር እና ከዚህ ቀደም ፖለቲከኞች ላለፉት 40 ዓመታት ህዝቡ የጣለባቸውን አደራ ሳይወጡ የህዝቡን አደራ ወደ ጎን በመተው ህዝቡን በጤና፣ በኢኮኖሚ፣ በመሳሰሉት በትምህርት ወዘተርፈ ሲቸገር መቆየቱን አስታውሶ እርሱ ግን ይህንን ውድድር ካሸነፈ የህዝቡን አደራ በታማኝነትና በትጋት እንደሚወጣ አብራርቷል። በተለይም በዚህ በአሜሪካ ካለመኖሪያ ፍቃድ ኑሯቸውን በእንግልት ለሚገፉ አፍሪካውያን ስደተኞች የመኖሪያ ፍቃድ፣ የምግብ፣ መጠለያ፣ ትምህርት መሰረታዊ ጥቅሞችን ሊያገኙ የሚችሉባቸውን ዘዴዎችን በመጠቆም አሁን በዚህ በምድር አሜሪካ የስደተኞች የመኖሪያ ወረቀት ፍቃድ ችግር አይኑን አፍጥጦ ባለበት ሁኔታ ግን እርሱ ከተመረጠው በእነዚህ ጉዳዮች ዙሪያ ከፕሬዚዳንት ዶናልድ ትራምፕ ጋር ቁጭ ብሎ ለመነጋገር ያለውን ቁርጠኝነት በይፋ ነው ያስረዳው።
በተለይ በዚህ ጊዜ ፕሬዚደንት ዶናልድ ትራምፕ በኢሚግሬሽን በፍልሰት ጉዳዮች ላይ ትንሽ ከረር ያለ አቋም ያላቸው ይመስላሉ እና ምናልባት ከባድ ጊዜ ሳይሆን አይቀርም የሚጠብቃቸው ቴድ አለማየሁን።
ያው እሱም እንደውም አስረግጦ ያለፈው ምንድን ነው፣ በተለይም ከፕሬዚዳንት ዶናልድ ትራምፕ ጋር በዚህ ጉዳይ ላይ እሳቸውን ሀሳባቸውን እንዲቀይሩ ጠንክሮ የሚናገር ፖለቲከኛ ለመኖሩ ጉዳዩን ዝም ብለን የቤት ተመልካች ሆነን መመልከታችን በጣም ያሳዝናል የሚልም ነጥብ አንስቶ ነበረ። ሰለሞን በዚህ ይፋዊ የቅስቀሳ ዘመቻ መርሃ ግብር ላይም እንደው በርካታ ተናጋሪዎች ነበሩ። በጥቅሉ ቴድ አለማየሁ ከዚህ ቀደም በሰራቸው ሰብአዊ እርዳታ አገልግሎቶች ላይ የዳበረ ልምድ ከመኖሩ አንጻር ለዚሁ ምክር ቤት ቢመረጥ እንደው አመርኪ ውጤት ሊያመጣ የሚችል ብርቱ ጠንካራ ሰው መሆኑንም ከተለያዩ ተናጋሪዎች አንደበት ሲደመጥ አምሽቷል። እኔም ደግሞ ከ2018 የአሜሪካ ኢትዮጵያዎች ምክር ቤት እጩ ተወዳዳሪ ከአቶ ቴድ አለማየሁ ጋር ስለነበረው ዝግጅትና ይዘት ላፍታ ቆይታ አድርጌ ነበረ። አብረን እንስማው
እስቲ። እሺ
ስለሰጣችሁን። August 3 የቴድ አለማየሁ ፎር ኮንግረስ ኦፊሻሊ ተጀምሯል። ይህ ማለት እንግዲህ ምንድነው? በሚቀጥሉት 10 ወራቶች እዚህ የሚኖረውን ህዝብ እና የዓለም ህዝብ አሜሪካ የሆነ ሲቲዝን ግሪን ካርድ ያለው የእኛን ካምፔን ማን እንደሆነን ለምን እንደቆምን ተረድቶ እኛን ረድቶ እንደምናሸንፍ ተስፋ ነው ነው የጀመርነው። እስካሁን እንግዲህ ሁሉም እስካየነው መሰረት ጥሩ ቦታ ይዟል።
ምንድን ነው የምታደርገው? በተለይ ኢትዮጵያውያኖች ላለላ አካባቢ ላይ ዲስትሪክት 37 ምንድን ነው ለማድረግ ያሰብከው?
እንግዲህ ኢትዮጵያን ብቻ ሳይሆን በብዙ ሺህ የሚቆጠር ኢሚግራንት አለ። ለኢሚግራንቱ ብቻ ይህንን ቶፒክ ብናወራ ኢትዮጵያዊ አሜሪካኖች በዚህ ሎስ አንጀለስ አካባቢ ከ30,000 በላይ ቢሆን ህዝብ ይኖራል ይባላል። የሶማሌውን፣ የሴኔጋሉን፣ የካሜሩን፣ የናይጄሪያውን፣ የጋናው፣ የተለያየውን የአፍሪካ ኮሚኒቲ ኢሚግራንት እንኳን ብታየው በብዙ ሺህ የሚቆጠር ህዝብ እዚህ ይኖራል። እንግዲህ ያ ህዝብ አንድ ትልቅ ጭንቀትም ያለው ይመስለኛል። አንደኛው በኢሚግሬሽኑ ሲቹዌሽን ነው። ከዛው ብዙ ሺህ ህዝብ የዚህ ሀገር መኖሪያ ወረቀት ኖሮት በሰላም ደስ ብሎት ማይኖር ማለት ህዝብ አለ የምናውቀው። ስራ ያጣለ ሲታመም ሄልት ኬሩን እንዴት አድርጎ ራሱን ይህኖ ለማሳከም የሚጨንቀውም አለ። ወረቀቱ ስለሌለው ቤት የሌላቸው ይኖራሉ። ስለ ብዙ አቅጣጫ የሚችግር ማለት ባለ። ስለዚህ የነሱ ጭንቀትና የነሱ እንደዚህ መጎሳቆል ይህንን በዩኤስ ኮንግረስ ውስጥ እንደ ራሳቸው ሆኖ የሚዋቃላቸው ስለዚህ በዚህ ድል አሁን ለኛ ስና ምክንያት በመሆኔ አሜሪካን በመሆኔ ህዝቡን ብቸነሁን ምስለም ማቅ ፈርስት ሃንድ የእነሱን ፖሊሲ የእነሱን ለመርዳት በትልቁ እንደመዘጋጀው።
ዳንኤል፣ አቶ ቴድ አለማየሁ ቴዎድሮስ ነው ስማቸው?
አቶ ቴዎድሮስ አለማየሁ። እሺ፣ ቴድ አለማየሁ ነው 2018 የኮንግረስ ምርጫውን በዛ ስም ነው የተጠቀመው ለዛ።
እሺ፣ አቶ ቴዎድሮስ ወይም ቴድ አለማየሁ መቼ ነው ወደ ዩናይትድ ስቴትስ የመጡት?
ገና በ15 ዓመት ነው ወደዚህ ወደ አሜሪካን የመጣው። ስንት በተለያዩ
ስንት ዓመት ነው የኖሩት እዚህ?
ወደ 25 ዓመት ነው እንድታካበ።
ለመሆኑ የአቶ ቴድ አለማየሁ አጀንዳ በአካባቢያችሁ በካሊፎርኒያ እና በዛ በምርጫ ወረዳው አካባቢ ምን ያህል ተቀባይነት፣ ምን ያህል ተደማጭነት አለው?
ላለፉት 8-9 ወራት እንደውም በአሜሪካን ድምጽ ሬዲዮ በኢትዮጵያን በአሜሪካ ላይ ወላ ከዚህ ቀደም እንግዳችን እንደነበረ ይታወሳል። እና በዛ ላይ የተናገረው ምንድን ነው፣ በተለይ በሎስ አንጀለስ በዲስትሪክት 37 አካባቢ ያሉ ህዝቦችን ከእነሱ ጋር ስብሰባ በመጥራት ትምህርት ቤቶች፣ የፖሊስ ጣቢያዎች ውስጥ በመግባት ከተለያዩ የፖሊስ ኦፊሰሮች ጋር በመነጋገር እንግዲህ ዘመቻውን እያደረገ ነው እና በተለያዩ አካባቢዎችም ከዚህ በፊትም በተደረገው ስብሰባ ላይ ተገኝቼ ነበር እና የተለያዩ ቅስቀሳዎችን በማድረግ በርካታ ተቀባይነት እያገኘ የመጣ ግለሰብ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ።
እንግዲህ አቶ ቴድ እንደገለጹት ራሳቸው የኢትዮጵያውያን ጉዳይ ብቻ ሳይሆን አጀንዳቸው ወይም ይዘው የተነሱት የሌሎችም የአፍሪካ ፍልሰተኞችን፣ የላቲን አሜሪካ ፍልሰተኞችን፣ በተለይ ካሊፎርኒያ በብዛት የላቲን አሜሪካ ፍልሰተኞችና የኢሚግሬሽንም ችግር የኑሮም ሁኔታ ትንሽ ጠጠር ማለት ያለበት አካባቢ ነውና ከኢትዮጵያውያኑ አልፎስ ያላቸው ሁኔታ ያላቸው ተደማጭነት ምን ያህል ነው? በዚህ ትናንትና ወይም ዛሬ ማለዳ ላይ በከፈቱት ዘመቻቸው ወቅት እነማን ነበሩ የተገኙት? ኢትዮጵያውያን ብቻ ናቸው ወይስ የሌሎችም ትውልድ የሆኑ ሰዎች ተገኝተዋል አሜሪካውያንን ጭምር?
የሚገርም በርካታ ኢትዮጵያ ለምሳሌ የአፍሪካ ብዙ ጋዜጠኞች የእሱን ድጋፍ ለመግለጽ እና በርካታ አፍሪካውያኖች ተገኝተዋል፣ በርካታ አሜሪካውያኖችም ተገኝተዋል እና በተለይም ከእሱ በቅርብ ከስራው ጋር በተገናኘ መልኩ እሱን በቅርበት የሚያውቁ ሰዎች ስለ እሱ ያላቸው ድጋፍና አስተያየት ለመስጠት የተናገሩም ሰዎች በርካቶች ነበሩ እና ብዙዎቹን አፍሪካውያኖች ተመልክቻለሁ፣ በርካታ አሜሪካውያኖችን ተመልክቻለሁ፣ በርካታ የሜክሲካኖች እንዲያውም በላቲን ቋንቋ ሁላ ንግግር ሁላ እስከ ማድረግ የተነሱ በርካታ ሰዎችን በለቱ ለማየት ይያለው እና የነበረው ድባብ ቆንጆ ነበር። ብዙዎቹን ያካተተ ነበር።
ለመሆኑ ቤተሰብ አላቸው አቶ ቴድ?
አቶ ቴድ አንድ ልጅ አለው እና ባለትዳር ነው።
አሁን እስከ ማጠቃለያው ከአንድ ሙዚቃ ጋር እንተዋችሁ።
አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ዩናይትድ ስቴትስ በምስራቅ ዩክራይን ያለውን ሁከት አስመልክቶ ለመደራደር መልእክተኛዋን በቅርቡ ወደ ሞስኩ ትልካለች ስትል ሩሲያ ዛሬ አስታውቃለች። የሩሲያ ውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ይህን መግለጫ ዛሬ የሰጡት በማኒላ ከዩናይትድ ስቴትሱ አቻቸው ከሬክስ ቴለርሰን ጋር ተገናኝተው ከተነጋገሩ በኋላ ነው። ላቭሮቭ በዚሁ መግለጫቸው የዩናይትድ ስቴትሱ ዲፕሎማት ከርት ፎከር በዩክራይን ከሩሲያው ተጠሪ ከቭላዲስላቭ ሰርኮቭ ጋር ይገናኛሉ ብለዋል። የሁለቱም መንግስታት ግንኙነት አስመልክቶ ከዩናይትድ ስቴትስ በኩል ወዲያውኑ የተሰጠ አስተያየት ግን የለም። 10 የደቡብ ምስራቅ እስያ ሀገሮች ውጭ ጉዳይ ሚኒስትሮች ለሰሜን ኮሪያ የሰጡት ማስጠንቀቂያ የዩናይትድ ስቴትስን መንግስት አቋም ያለሳልሳል ተብሎ ይጠበቃል። ቡድኑ በዚሁ ጊዜ ከፒዮንግያንግ ጋር ያለውን ግንኙነት ለመከላከልም ተስፋ ያደርጋል። አሲያን ተብሎም የሚታወቀው የደቡብ ምስራቅ እስያ ሀገሮች ውጭ ጉዳይ ሚኒስትሮች ሰሜን ኮሪያን ጨምሮ በኮሪያ ሰላጤ እየናረ የመጣው ውጥረት ክፉኛ እንዳሳሰባቸው ገልጸዋል። በተለይ ያሳሰባቸውም ፒዮንግያንግ ባሳለፍነው ወር ያካሄደቻቸው የኑክሌርና ቦሊስቲክ ሚሳይል ሙከራዎች መሆናቸውን አስረድተዋል። ሰሜን ኮሪያ ይህን መሰሉን ተንኳሽ ሙከራ እንድታቆምና ሁሉንም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ግዴታዋን እንድታሟላ ቡድኑ ጠይቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ በማኒላ ከማያንማር ከጃፓንና ደቡብ ኮሪያ አቻዎቻቸው ጋር በተናጠል ተገናኝተው ተነጋግረዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት የመጀመሪያቸው በሆነው በዚህ የደቡብ ምስራቅ እስያ ጉብኝታቸው ከአሲያን ማህበር አባላት ጋር ተገናኝተው ሲወያዩ በሰሜን ኮሪያ ላይ ጫናውን ለማጠናከር ይሰራሉ ተብሎ ይጠበቃል። በቬኔዙዌላ አዲስ የተመረጠው ምክር ቤት የሀገሪቱን ጠቅላይ አቃቤ ሕግ ከስልጣን ካባረረ ጥቂት ሰዓታት በኋላ የላቲን አሜሪካ የንግድ ማህበር ቬኔዙዌላን ከአባልነቷ አስወጥቷል። ዜናው
የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
እኔም ሶሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.